ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን አሁን ጀመረ። የውጭ ምንዛሬ ስርዓት ለውጥ በማህበረሰቡ ዘንድ የኑሮ ውድነት ስጋት እንዲያይል አድርጓል።
አሁን ላይ መኖር ራሱ አልቻለም አይደለም፣ ዶላር ተጨምሮብን በፊትም መኖር አልቻለም። ምንም ነገር ለውጥ የለም። የቤት ክራዩ እንዳለ ነው። የኑሮ ውድነት እንዳለ ነው።
ሰላም ከመጣ ገበያውም ይረጋጋል፣ ምርትም ይኖራል፣ ይመረታል።
ለድሃው ህብረተሰብ ከስር ከስር እንደውም እንገዛለን እያልን ነው ማለት ይጨምራል የሚል ስጋት ስላለብን
የሰማችኋቸው የአሜሪካ ድምፅ በአዲስ አበባ የተለያዩ አካባቢዎች ተዘዋዝሮ ያነጋገራቸው የከተማ ነዋሪዎች ናቸው። ይህን የተመለከተው ዘገባ በምሽቱ አብይ ርዕስ በኋላ ላይ ወደ እናንተ ይደርሳል። ሰላም ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል? አስማማየ ነው የምሽቱ እያስተናገድኳችሁ ከእናንተ ጋር አምሻለውኝ። ዛሬ ሐምሌ 23 2016 ዓ.ም ነው። የማክሰኞ ምሽት ዝግጅቱን እየመራው ቆይታ አደርጋለውኝ። ለዓለም ዜናዎቹ እዚሁ አብሮኛ አሉላ ከበዳለ የስቱዲዮ ቅንብሩን ይመራለን ኤልያስ አስማረ ነው። ዋና አዘጋጇ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይቶቻችንና በማህበራዊ ትስስር ገጾቻችንን በቀጥታ እየተከታተላችሁን ከእኛ ጋር ማምሸት ትችላላችሁ። ለማስታወስ ያክል በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪ ላይ ይህ ዝግጅታችንን በቀጥታ እየተላለፈ ይገኛል። አሁን ከዓለም ልትሰባሰቡ ዜናዎች እናመራለን። አሉላ ይጠብቃችኋል።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። አይኤምኤፍ እና ኢትዮጵያ የ3.4 ቢሊዮን ዶላር ብድር ስምምነት ተፈራረሙ። የራፋ የውሃ ማጠራቀሚያ መፍረስ የጤና ሁከቶች እንዲጨምሩ ያደርጋል ሲል የተባበሩት መንግስታት ድርጅት አስጠነቀቀ። የኡጋንዳ ፖሊስ በብረቱ ሳጥን ውስጥ ተደርገው የተቀበሩ 17 የራስ ቅሎችን ማግኘቱን አስታወቀ። የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። አይኤምኤፍ እና ኢትዮጵያ የ3.4 ቢሊዮን ዶላር ብድር ስምምነት ተፈራርመዋል። አዲስ የ3.4 ቢሊዮን ዶላር ብድር ለኢትዮጵያ ለመስጠት ከስምምነት ላይ መደረሱን ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ትላንት አስታውቋል። የኢትዮጵያ ማዕከላዊ ባንክ የድርጅቱን ድጋፍ ለማግኘትና ለረዥም ጊዜ ሳይከፈል የቆየ የዕዳ መክፈያ መዋቅሩን ለማሻሻል የታለመ ነው በተባለ እርምጃ የአገሪቱን የብር ምንዛሪ ግብይት አሰራር በባንኮችና በደንበኞቻቸው መካከል በሚደረስ የምንዛሪ ልውውጥ የሚወሰንበትን የገበያ ስርዓት የሚከተል መሆኑን በትላንትናው ዕለት ይፋ አድርጓል። በዓለሙ የገንዘብ ድርጅት የተደገፈውና እንደ አውሮፓውያን ዘመን አቆጣጠር በ2019 ተደርሶ የነበረው የመጨረሻው የብድር መርሃ ግብር በሰሜን ኢትዮጵያ ጦርነት ሳቢያ ከተተወ በኋላ የጦርነቱን ማብቃት ተከትሎ ካለፈው ዓመት አንስቶ በሁለቱ ወገኖች መካከል አዲስ የብድር መርሃ ግብር ተግባራዊ ለማድረግ ንግግር ሲደረግ መቆየቱ የሚታወቅ ነው። አዲሱም ስምምነት ወደ 1 ቢሊዮን ዶላር የሚጠጋ ገንዘብ ወዲያውኑ መላክ የሚያስችል መሆኑን አይኤምኤፍ ይፋ አድርጓል። እጅግ ከፍተኛ የዋጋ ንረትና ስር የሰደደ የውጭ ምንዛሬ እጥረት የምጣኔ ሀብት ይዞታዋን ክፉኛ ያደቀቀባት ኢትዮጵያ ባለፈው ዓመት ካሁን ቀደም የውጭ ብድር ዕዳቸውን መክፈል ተስኗቸው የቆዩ የአፍሪቃ ሀገሮችን በመቀላቀል ሶስተኛዋ ሀገር ሆናለች። በአፍሪቃ በህዝቧ ብዛት ሁለተኛ የሆነችው ኢትዮጵያ በድርጅቱ አሰራር መሰረት እንደ አውሮፓውያን የዘመን አቆጣጠር በ2021 መጀመሪያ ላይ የዕዳ ማሻሻያ ጥያቄ ብታቀርብም ለሁለት ዓመታት በዘለቀው የሰሜን ኢትዮጵያ ጦርነት ወይም የእርስ በርስ ጦርነት ሳቢያ ተጓቶ መቆየቱ ተመልክቷል። የኢትዮጵያ መንግስት ተንታኞች ከአይኤምኤፍ ጋር ከያዘው ድርድር ጋር የተያያዘ ነው ያሉትን በወለድ የተመን ስርዓት ላይ የተመሰረተ የገንዘብ ፖሊሲ ጨምሮ አንዳንድ የምጣኔ ሀብት ማሻሻያዎችን ማድረጉን በያዝነው ወር መጀመሪያ ላይ ማመላከቱም ተዘግቧል። የራፋ የውሃ ማጠራቀሚያ መፍረሱ የጤና ሁከቶች እንዲጨምሩ ያደርጋል ሲል የተባበሩት መንግስታት ድርጅት አስጠነቀቀ። ደቡባዊ ጋዛ ራፋ የሚገኘው ዋናው የውሃ ማጠራቀሚያ መፍረሱ የጋዛ ሕዝብ ንጽህና ያልተጠበቀ ውሃ እንዲጠጣ ስለሚያስገድደው ለከፋ የተላላፊ በሽታዎች አደጋ ይዳረጋል ሲሉ የተለያዩ የተባበሩት መንግስታት ድርጅት ተቋማት በማስጠንቀቅ ላይ ናቸው። የመንግስታቱ ድርጅት የህፃናት መርጃ ዩኒሴፍ ቃል አቀባይ ጄምስ አልደር ጄኔቫ ላይ ለጋዜጠኞች በሰጡት ቃል እስከ ቅርብ ጊዜ ድረስ በሺዎች የተቆጠሩ ራፋ ውስጥ የተጠለሉ የአገር ውስጥ ተፈናቃዮች ውሃ ያገኙ የነበሩት ከዚያ ማጠራቀሚያ ጣቢያ እንደነበር ገልጠው መፍረሱን ተከትሎም ህጻናትና ቤተሰቦች ንጽህና ያልተጠበቀ ውሃ እንዲጠጡ ይገደዳሉ፣ ለውሃ ጥምና ለበሽታዎችም ይዳረጋሉ ብለዋል። የእስራኤል ሀሬትስ ጋዜጣ በትላንትናው ዕለት ዘገባው የእስራኤል ወታደሮች ከበላይ የደቡባዊ እዝ ሳይሆን በብርጌድ አዛዦቻቸው ትእዛዝ ዋናውን የውሃ ማከፋፈያ ጣቢያ በፈንጂ አፍርሰውታል ሲል ዘግበዋል። ለአድራጎቱም ከዓለም አቀፍ ሕግ ጥሰት ጋር በተያያዘ በእስራኤል ወታደራዊ ፖሊስ ምርመራ የተከፈተበት መሆኑንም የሀሬትስ ዘገባ አመልክቷል። የኡጋንዳ ፖሊስ በብረት ሳጥን ውስጥ ተደርገው የተቀበሩ የራስ ቅሎችን ማግኘቱን አስታወቀ። የኡጋንዳ ፖሊስ ለፈረንሳይ ዜና ወኪል አጃንስ ፍራንስ ፕሬስ እንደገለጠው በብረት ሳጥን ተደርገው የተቀበሩት 17 የራስ ቅሎች መሀል አገሪቱ ውስጥ የሚገኝ ቤተ መቅደስ አቅራቢያ ካለ ስፍራ በቁፋሮ ማውጣቱን ነው ያመለከተው። ከዋና ከተማይቱ ካምፓላ 39 ኪሎ ሜትሮች ርቀት ላይ ከምትገኘው የምንፒጊ ከተማ ወጣ ብሎ ካለው የካባንጋ መንደር አቅራቢያ የማገዶ እንጨት በመልቀም ላይ የነበሩ ህጻናት በትላንትናው ዕለት የተባሉትን ሳጥኖች ማግኘታቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ይህ በእንዲህ እንዳለ ተጨማሪ የተቀበሩ የራስ ቅሎች ያለመኖራቸውን ለማረጋገጥ ቁፋሮ መቀጠሉን አንድ የክልሉ ፖሊስ አባል ተናግረዋል። የሟቾቹን ዕድሜና ጾታ እንዲሁም የተቀበሩበትን ጊዜ ለማወቅም የራስ ቅሎቹ ላይ የምርመራ ሂደት እየተከናወነ መሆኑን አመልክተዋል። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የሚተላለፈውን የሰዓቱን የዓለም ዜና ነው። በአካባቢው ነዋሪዎች ላይ ከፍተኛ የመደናገጥ ስሜት መፍጠሩን የገለጹት ባለስልጣናት ህዝቡ እንዲረጋጋ እየጠየቁ ነው። በሌላ በኩል ባብሳ በተባሉ ታዋቂ የንግድ ሰው ላይ ካምፓላ ውስጥ ባለፈው የጥር ወር የተፈጸመው ግድያ ግለሰቡ ከስራ ወደ መኖሪያ ቤታቸው በሚመለሱበት ወቅት በተቀጠሩ ታጣቂዎች መፈጸሙ ተዘግበዋል። ታሊባን ለበርካታ የአፍጋኒስታን የውጭ ዲፕሎማሲ ተልእኮዎች እውቅና አልሰጥም አለ። አፍጋኒስታን በውጭ ሀገር ያሏትን በርካታ ዲፕሎማሲያዊ ተልእኮዎችና በምዕራባውያን ይደገፍ ከነበረው የቀድሞ የአገሪቱ መንግስት ጋር ግንኙነት ባላቸው ዲፕሎማቶች የተሰጡ ፓስፖርቶች፣ ቪዛና ሌሎች ሰነዶች አልቀበልም ሲል አብዛኛውንም ውድቅ ማድረጉን አስታውቋል። ይህም ታሊባን የአገሪቱን ዲፕሎማሲያዊ ተልእኮዎች ለመቆጣጠር ያደረገው የቅርብ ጊዜው ሙከራ ተደርጎ ተወስዷል። በውጭ ሀገራት ያሉ አንዳንድ አፍጋናውያንም ኢፍትሐዊና ተግባራዊነት የጎደለው ሲሉ ቡድኑ የወሰደውን እርምጃ ተቃውመዋል። የአፍጋኒስታን የውጭ ጉዳይ ሚኒስትር ባወጣው መግለጫ ለንደን፣ በርሊን፣ ቤልጅየም፣ ቦን፣ ስዊዘርላንድ፣ ኦስትሪያ፣ ፈረንሳይ፣ ጣሊያን፣ ግሪክ፣ ፖላንድ፣ አውስትራሊያ፣ ስዊድን፣ ካናዳ እና ኖርዌይ በሚገኙት የአገሪቱ ዲፕሎማሲያዊ ተልእኮዎች የተሰጡ ሰነዶች ተቀባይነት የላቸውም ብለዋል። የሚኒስትር መስሪያ ቤቱ አክሎም እዚያ የሚገኙት ሰዎች በምትኩ የታሊባን እስላማዊ አፍጋን መንግስት የሚቆጣጠራቸውን ኤምባሲዎችና ቆንስላዎች ማነጋገር አለባቸው ነው ያለው። በመጨረሻም የሃሪስና የትራምፕ የሰው ሰራሽ ልህቀት ፖሊሲዎች ለየቅል መሆናቸው ተመለከተ። የሰው ሰራሽ ልህቀት በሰዎች የዕለት ተዕለት ኑሮ ላይ እያሳደረ ያለው ተጽዕኖ እየጎላ መምጣቱ የብዙዎችን ትኩረት የሚስብ የውይይት ርዕስ ቢያደርገውም እስካሁን የዩናይትድ ስቴትስ መራጮች ግን ከሚያሳስባቸው ዋና ዋና ጉዳዮች ተርታ አላሳለፈውም። ሆኖም በፍጥነት ላይ በማደግ ያለው ይህ ቴክኖሎጂ በሚመራበት ፖሊሲ ዙሪያ ተፎካካሪው ፕሬዚዳንታዊ እጩዎች ያሏቸውን ፍጹም ለየቅል የሆኑ ራዕዮች የሚያስተዋውቁበት የመጀመሪያው የዩናይት ስቴትስ ፕሬዚዳንታዊ ምርጫ ይሆናልም ተብሏል። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
የተከበራችሁ አድማጮቻችን፣ ቀደም ሲል ከዓለም የተሰባሰቡ ዜናዎች ናቸው ወደ እናንተ የደረሱት። ለዜናዎቹ አሉላ ከበደን አመሰግናለሁ። የተከታተላችሁ የምትገኙት ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የዛሬ ማክሰኞ ሐምሌ 23 2016 ዓ ም የምሽቱን ዝግጅታችን ነው።
ያልጠበቅኩት የሆነብኝ በቀጥታ እዛ ይገባል የሚል እምነት አልነበረኝም። አንድ ከአገሪቱ ካለችበት አኳያ፣ ከኢኮኖሚው መዳከም አኳያ የውጭ ምንዛሬ እንኳን የረባ የውጭ ምንዛሬ እንኳን ሪዘርቭ ያው አሁን ይሰጡናል ተብሎ ከሚታሰበው ውጭ የለንም። ደካማ ኢኮኖሚ ላይ ይሄ እርምጃ ይወሰዳል የሚል እምነት አልነበረኝ።
የሰማችኋቸው የፋይናንስና የምጣኔ ሀብት ባለሙያውን ዶክተር አብዱል መናን መሐመድን ነው። የኢትዮጵያ መንግስት ይፋ ያደረገውን ገበያ መር የውጭ ምንዛሬ ተመን በተመለከተ ከአጋሩን አስተያየታቸው የተቀነጨበውን ነው ቀደም ሲል የሰማችኋቸው። ሙሉ ዝግጅቱ ደግሞ በሁለተኛው አጋማሽ ወደ እናንተ በሚደርሰው የንግድና ምጣኔ ሀብት ክፍለ ጊዜ ላይ የሚቀርብ ይሆናል። በኋላ ላይ ተሰሙታላችሁ። አድማጮቻችን፣ አሁን ቀጥታ የምናልፈው ወደ ምሽቱ አብይ ርዕስ ነው። የኑሮ ውድነትና የሰላም እጦት ባለበት ወቅት የውጭ ምንዛሬ በገበያ እንዲመራ መደረጉ የኑሮ ውድነቱ ይበልጥ ሊያከብደው ይችላል ሲሉ አስተያየት ሰጪዎች ስጋታቸውን ገለጹ። ስጋቱ በተለይ በዝቅተኛ ደሞዝ በሚተዳደሩ የህብረተሰብ ክፍሎች ላይ አይሏል። መንግስት ውሳኔው በዝቅተኛ ገቢ በሚተዳደረው ማህበረሰብ ላይ የሚያስከትለውን አሉታዊ ተጽዕኖ ለመቀነስ ተዘጋጅቻለሁ ቢልም በአቅምና በትግበራ ሊፈተን እንደሚችል ባለሙያዎች ይገልጻሉ። ኬኔዲ አባተ በዚህ ጉዳይ ላይ ተጨማሪ አለው።
የኢትዮጵያ መንግስት እሁድ ሐምሌ 21 ቀን 2016 ዓ.ም ይፋ ያደረገውን የማክሮ ኢኮኖሚ ማሻሻያ ተከትሎ ዛሬ የአዲስ አበባ ከተማ አንዳንድ የገበያ ቦታዎች ላይ የዋጋ ጭማሪ መታየቱን ሾላ በተባለ አካባቢ ያነጋገርናቸው ሰዎች ተናግረዋል። ሀገሪቱ ከግጭት አዙሪት ባልወጣችበት በአሁኑ ወቅት ተግባራዊ የሆነው ይህ እርምጃ ወትሮውንም ፈተና የሆነውን የኑሮ ውድነት ሊያከብደው ይችላል የሚል ስጋት እንዳለባቸውም ይገልጻሉ። የዓለም ቤዛ አስተያየታቸውን ከሰጡን መካከልናት።
እኔ በጣም ምሰጋው ነገር ምን እንደሆነ ታውቃለህ? በተለይ እንደኛ አይነቱ የወር ደሞዝተኛ ላይ ለምንኖር ሰዎች በጣም ነው። እኔ ዜናውን በሰማው ሰዓት ነው በጣም የደነገጥኩት። ምክንያቱም አሁን ላይ መኖር ራሱ አልቻለም። አይደለም ዶላር ተጨምሮብን፣ በፊትም መኖር አልቻለም። ምንም ነገር ለውጥ የለም። የቤት ክራዩ እንዳለ ነው። የኑሮ ውድነት እንዳለ ነው። ጤፉ ራሱ አሁን ትናንት ማታ ወዲያው ዜናው እንደሰማው ትናንት ቀን ደንበኛ ጋር ስደውል ገና እስካሁን አልወሰንም ስንት እንደሚገባ አለ። በፊት 150 ነበረ በኪሎ የገዛሁት ከወር በፊት። አሁን ላይ ደወልኩና ወዲያው ስጠይቀው ዋጋ አላወጣም ገና ባለ ሁኔታ። ያው ዶላርና ጤፍ የሚያገናኘው ነገር ቢኖርም ላይኖርም ይችላል፣ ማውቀው ነገር የለም። ግን ልገዛ አስቤ እንደዛ ላይ እና ስጋት ላይ ነው ያለ ነው። እኛ በጣም እኔ በበኩሌ በጣም ፈርቼ ነው ያለሁት። እንዴት መኖር እንደምንችል አላውቅም። እኔ መምህርት ነኝ። በዚህ ኑሮ ውድነት ከቀጠለ የት እንደምንገባ ራሱ አላውቅም። መንግስት ምን አስቦ ሊጨምርልን እንደቻለ ገበያውን ካረጋጋለን ጥሩ ነው። ዶላር እንደዚህ ጨምሮ ኑሮም እንደዚህ ከሆነ ደሞዛችን ካልተስተካከለ በቃ እናብዳለን ብዬ ነው ማስበው በዚህ ሁኔታ እውነት።
ኦብሳ መኮንን ደግሞ ውሳኔው ወቅታዊ አይደለም ባይ ነው።
በፊትም ራሱ የህዝብ ተቸግሮን እየኖረ እያለ አሁንም ጭማሪ ሲደረግለት እስቲ እንዴት ይሁን ምን ይሁን? ደግሞ አሁን የአገሪቷ ኢኮኖሚ በጣም ወድሟል። የለም አሁን በአቅጣጫ በሁሉም አቅጣጫ አሁን ጦርነት አለ። ይሄ ራሱ አንድ ምክንያት ነው። ሰውን በሰላም ወጥቶ ገበያ ሄዶ ሰርቶ መግባት አልተቻለም። በየገጠር ብትሄድ እርሻ ላይ ሰው በስነ ስርዓት እየሰራ አይደለም። ስለዚህ ትንሽ የሚያስፈራ ነው። ግን መንግስት ይሄንን ገበያውን አይቶ ለህዝቡ ምቹ እንዲሆን እንዲያደርግ እንትን መልእክቴን አስተላልፋለሁ።
ከሾላ ገበያ ሽንኩርት ገዝታ ስትወጣ ያገኘናት ሰላም ቤዛ በሽንኩርት ገበያ ላይ ዛሬ ብዙ ለውጥ ባይታይም ቀጣይ ስጋቷን ታስረዳለች።
በጣም ነው የምንሰጋው። ማለት ለደሃው ህብረተሰብ ከስር እንደውም እንገዛለን እያልን ነው። ማለት ይጨምራል የሚል ስጋት ስላለብን ጤፉንም ዘይቱንም እያሰብን ነው። ዶላር በጨመረ ቁጥር ይጨምራል እያለን፣ መንግስት ደግሞ በዚህ ላይ ገበያው ቢያረጋጋ ማለት ሰው አሁን እየፈራ ነው። አሁን እኛ የወር ደሞዝተኛ እና ወር ጠብቆ የሚያገኝ ለደሃው ህብረተሰብ ለዛ ነው በጣም የሚያሳስበው።
አቶ ጥበበ ገብረስላሴ የዋጋ ማረጋጋትና ሰላም ላይ ትኩረት ከተደረገ ገበያ መሩ የውጭ ምንዛሬ ውሳኔ ጠቃሚ እንደሆነ ያላቸውን እምነት ይገልጻሉ።
እኔ ተስፋ ነው የማየው ግን አንዱ ከሚጎዱት ሰዎች አንዱ ነኝ። ግን ጉዳትም ቢኖር ወደፊት ምርት በተለይ አገራችን ሰላሙ ነው ወሳኙ። ሰላም ከመጣ ገበያውም ይረጋጋል፣ ምርትም ይኖራል፣ ይመረታል። እና ይሄንን እንቋቋማለን የሚል ግምት ነው ያለኝ እኔ። ስለዚህ ይሄንን በዚህ በኩል ያሉት ማንኛውም እንትኖች ወደ ሰላም መጥተው አገራችንን የተረጋጋ ኢኮኖሚውም የተረጋጋ ይሆነ ሁሉ ወደ ሰላም ማምጣት አለበት እና በየቦታ ያሉትን በድንኳን የሚሸጡትን ብናይና ብንሄድ እነሱ ቢኖሩን እና በእነሱ ደግሞ ብንጠቀም ሞር ገበያ የተረጋጋ ይሆናል። በዚህ ጊዜ መንግስት ይሄ የሚመጣውን የዶላር ውጣ ውረድ በዚህም በመቋቋም ህዝቡን ማረጋጋት ለህዝቡ ማረጋጋትም ይችላል።
ምስላቸው እንዲታይ ያልፈለጉ አንዲት አስተያየት ሰጭ ደግሞ ውሳኔው ለስግብግብ ነጋዴዎች ምቹ እድል እንደሚፈጥር አመልክተዋል።
የባሌን እጅ ጠብቄ ነው የምኖረው። 30 ሲመጣ ማርያም ማርያም እያሉ ምን እንጃ እግዚአብሔር ይሁንን። በጣም ከባድ ይመስለኛል። እኔ አላቅም። እለት እለት ነገሮች ሁሉ በፍጥነት እየተለዋወጡ ስለሆነ ያው በትንሹ እኮ ነው ደግሞ የኛ ሰው ታውቃለህ አይደለ? የመተዛዘን መተሳሰብ መረዳዳት ቀርቷል። ባገኘው አቋራጭ ሁሉ ማክበር ነው የሚፈልገው። ስቶር ውስጥ ያስቀመጠውን በ50 ብር ያመጣውን ዛሬ 300 ብር ሊሸጥልህ ይችላል። ነገሮችን እየጠበቀ ማለት ነው። ስለዚህ ከባድ ይሆናል ብዬ አስባለሁ።
የውጭ ምንዛሬው በገበያ እንዲመራ የተላለፈውን ውሳኔ ተከትሎ ነጋዴዎችም ከአሁኑ እቃማያዝ ጀምረዋል ያለን በመስል መታየት ያልፈለገ አንድ የችርቻሮ ነጋዴ ይህም በተዋረድ ተጽዕኖ እየፈጠረ ነው ይላል።
ፍቃዱ አበበ ባላለው ሾላ አካባቢ ምቸረቸር ነጋዴ ነኝ። ከመርካቶ አምጥቼ ከውጭ አላስመጣም። ምንድነው ያየሁት ነገር መርካቶ ላይ እቃ ለመሸጥ ብዙ ፍቃደኞች አይደሉም። የምሰራው ስራ ያው እንትን ነው፣ የመጋረጃ የሶፋ ልብስ ምናምን አይነት ስራ ነው የምሰራው። የመጋረጃ ሆልደሮች ምናምን አውጥተው ለመሸጥ ትንሽ እንትን እየተቸገሩ ነው። ከዶላር ጋር በተገናኘ በደንብ ኢምፓክት ይኖራል ተብሎ ስለሚታሰብ ይመስለኛል ለመሸጥ ፍቃደኛ አይደሉም። ዋጋም አይነግሩህም ወይም ደግሞ ኤክስኪውዝ ነው የሚፈጥሩት። ለምሳሌ እንዲህ ነው ምናምን እንደዚህ አይነት ነገር ከለሮች የሉም ይሉሃል። አለዛ ደግሞ ኤክሰስ አይነት ፕራይስ የሚጠይቁም አሉ። ደግሞ የቀረቡ ደግሞ ሰዎች ደግሞ አይ መሸጥ አንፈልግም አናቀውም፣ ስለማናቀው ትንሽ ለመሸጥ አስቸግራል የሚል አይነት ነገር ነው የሚታሰበው። ለምሳሌ አሁን አንተ እዛ ጋር አልሸጥ ሲሉ አንተ እዚህ ጋር የያዝከውን እቃ አውጥተ የምትሸጥ ከሆነ ለበላተኛ ነገ ሄጄ ላምጣ ስትል ከንግድ ውጭ ልትወጣ ትችላለ።
መንግስት የምንዛሬ ስርዓት ለውጡን ተከትሎ ሊከሰቱ የሚችሉ አሉታዊ ተጽዕኖዎችን ለመቀነስ የሚያስችሉ ድጎማና የደሞዝ ጭማሪን የመሳሰሉ እርምጃዎችን እንደሚወስድ መግለጹ ይታወቃል። ይሁን እንጂ እርምጃዎቹ የመንግስትን አቅም የሚፈታተኑ በመሆናቸው ውጤታማነታቸው አጠያያቂ እንደሆነ የሚገልጹ የምጣኔ ሀብት ተንታኞች አሉ። የውጭ ምንዛሬ ተመን በገበያ ስርዓት እንዲመራ መወሰኑን ተከትሎ ባንኮች የምንዛሬ ተመንን ከትናንት ጀምሮ ከፍ ያደረጉ ሲሆን ዛሬም በትናንቱ ተመናቸው ቀጥለዋል። የኢትዮጵያን ውሳኔ ተከትሎ ዓለም አቀፉ የገንዘብ ድርጅት ቦርድ ለኢትዮጵያ 3.4 ቢሊዮን የአሜሪካ ዶላር የሚጠጋ የተራዘመ ብድር ማጽደቁን አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ከዋሽንግተን ዲሲ ወደ እናንተ እየደረሰ የሚገኘውን የማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን ነው። ቀደም ሲል የምሽቱ አብይ ርዕስ የሆነውን በሰሞናዊ የኢትዮጵያ መንግስት የውጭ ምንዛሬን በገበያ እንዲወሰን መወሰኑን ይፋ ማድረጉን ተከትሎ ያሉትን የህዝብ አስተያየቶች የተመለከተ ዘገባችን ነበር ወደ እናንተ የደረሰው። ቀጥሎ ደግሞ የትንታኔው መጽሔት ይቀጥላል። የትንታኔው መጽሔታችን የመጀመሪያው ዘገባ ወደ አማራ ክልል ባህርዳር ይወስደናል። በባህርዳር ከተማ በድጋሚ የሰውና የተሽከርካሪ እንቅስቃሴ ገደብ ተጣለ። በአማራ ክልል ላይ የተደነገገው የአስቸኳይ ጊዜ አዋጅ ከተገባደደ በኋላ በመጀመሪያ ጊዜ ልዩ ልዩ ክልከላዎች በክልሉ ርዕሰ መዲና ባህር ዳር ላይ ተጥለዋል። የከተማ አስተዳደሩ የጸጥታው ምክር ቤት ከትላንት በስቲያ እሁድ ባወጣቸው መግለጫ በከተማው ችላ የማይባሉ ሲል የገለጻቸውን የጸጥታ ስጋቶች ለማስወገድ በሰውና በተሽከርካሪ ላይ የሰዓት እላፊ ገደብ መጣሉን አስታውቋል። የአማራ ብሔራዊ ንቅናቄ አብን ፓርቲ በመወከል ከክልሉ ተመርጠው ወደ ህዝብ ተወካዮች ምክር ቤት የገቡት አቶ አበባው ደሳለው ተደጋጋሚ ክልከላዎች ማድረግ ያለውን የጸጥታ ችግር አይፈታውም ብለዋል። አስቴር ምስጋናው በዚህ ጉዳይ ላይ ተከታዩን ዘገባ አዘጋጅታለች።
በአማራ ክልል ለአስር ወራት ያህል ተጥሎ የቆየው የአስቸኳይ ጊዜ አዋጅ የስራ ጊዜ ባለፈው ግንቦት ወር መጨረሻ ከተጠናቀቀ ወዲህ ለመጀመሪያ ጊዜ የክልሉ መዲና ባህር ዳር ከተማ አስተዳደር ከትናንት በስቲያ እሁድ ሐምሌ 19 2016 ዓ.ም ልዩ ልዩ ክልከላዎችን መጣሉን አስታውቋል። የከተማ አስተዳደሩ የጸጥታው ምክር ቤት በጉዳዩ ላይ በመወያየት አሳለፍኩት ባለው ውሳኔው በሰዎችና በተሽከርካሪዎች ላይ የእንቅስቃሴ ገደብ መጣሉን ገልጿል። በከተማው ችላ የማይባሉ የጸጥታ ችግሮች አሉ ያለው ምክር ቤቱ ችግሩን ለመከላከል ያስችል ዘንድ ዝርዝር ክልከላዎችን ማስቀመጡን አመልክቷል። ምክር ቤቱ በክልከላው ከጣላቸው ገደቦች ውስጥ ሰውን ጨምሮ የመንግስት የቤትና ማንኛውም የጭነት ተሽከርካሪ ከምሽቱ 3 ሰዓት በኋላ እንዳይንቀሳቀሱ ከልክሏል። የባለ 3 እግር ባጃጆችን ከምሽቱ 12 ሰዓት እስከ ንጋቱ 12 ሰዓት ማሽከርከር የተከለከለ ሲሆን ባለ 2 እግር ሞተር ተሽከርካሪ ላልተወሰነ ጊዜ ማሽከርከር እንደማይቻል እቀባ ተጥሏል። በሌላ በኩል ከጸጥታ መዋቅሩ አባላትና ለጸጥታ ስራ ተሰማርተው የሚንቀሳቀሱ ፍቃድ ከተሰጣቸው ሰዎች ውጪ የጦር መሳሪያ ይዞ መንቀሳቀስ እንዲሁም ማንኛውም የጸጥታ አባል ከተሰጠው ስምሪት ውጪ በሚሆንበት ጊዜ ሲቪል ለብሶ የጦር መሳሪያ ይዞ መንቀሳቀስ እንደማይቻልና ሌሎች ክልከላዎችን መጣሉን ተጠቅሷል። የከተማ አስተዳደሩ ምክር ቤት የጣለውን ክልከላ አስመልክቶ አስተያየታቸውን የጠየቅናቸው በደህንነት ስጋት ምክንያት ስማቸውን እንዳንጠቅስ የጠየቁን አንድ የባህር ዳር ከተማ ነዋሪ በከተማው እየታየ ካለው ወንጀል አንጻር ክልከላው ተገቢ ነው ብለዋል።
ከጸጥታ አኳያ አንጻር ሲታይ እኔ ጥሩ ነው ብዬ ነው የማስበው። ለምን ወንጀሎች እየበዙ ነው። ድንሃንግ ነው የሚባለው እንደዚህ ግድያ፣ እንደገና ደግሞ የሰው ገንዘብ መዝረፍ፣ መቀማት፣ በባጃጅ በተሽከርካሪ በተለያየ ነገር ወንጀሎች በስተዋል። እንደ እኔ አሪፍ ነው፣ በተወሰነ መልኩ ቆንጆ ነው። ምናልባት ይሄንን ወንጀል ሊቀንስ ይችላል ብዬ ነው የማስበው።
በአማራ ክልል በመንግስትና በፋኖ ቡድን ታጣቂዎች መካከል የተፈጠረውን ግጭት ተከትሎ ላለፉት 10 ወራት ተደንግጎ የቆየው የአስቸኳይ ጊዜ አዋጅ ያበቃ ቢሆንም በክልሉ በተለያዩ አካባቢዎች ግጭቶች መቀጠላቸውን በተለያየ ጊዜያት መዘገባችን ይታወሳል። የአማራ ብሔራዊ ንቅናቄ አብን ፓርቲን በመወከል ከክልሉ ተመርጠው ወደ ህዝብ ተወካዮች ምክር ቤት የገቡት አቶ አባው ደሳለው ተደጋጋሚ ክልከላዎችን ማድረግ ያለውን የጸጥታ ችግር አይፈታም ብለዋል።
ከዚህ በፊት እንደምንለው የአስቸኳይ ጊዜ አዋጅም ሆነ የተለያዩ ክልከላዎች ጸጥታና ሰላምን በዘላቂነት ለማስፈን አያገለግለን ነው የምናምነው። እኔም በግሌ የማምነው እንደዛ ነው። ምክንያቱም ታየ፣ በተደጋጋሚ እኮ ታየ። የነዚህ ክልከላዎች ኮማንድ ፖስት፣ አስቸኳይ ጊዜ አዋጅ የሚባሉ ከኢህአዴግ ጀምሮ ሲተገበሩ የኖሩ ናቸው። ግን የሚፈለገውን ሰላም አላመጡም እስካሁን ድረስ። እንዲሁ ችግር እንደሚፈጠረው ምንድነው የጸጥታ አካላት ሲተገብሩት አምባገነናዊ በሆነ መንገድ የተገብሩትና ሌላ ቁርሾ ነው የሚመጣው። ጅምላ እስር፣ ታሰሩና ዜጎች የገቡበት አለመታወቅ፣ እንዲሁ እስከ ሞት ድረስ የሚዳረጉ ንጹሐን ግድያዎች፣ ሌሎች የጾታዊ ጥቃት፣ ሌሎች በርካታ የሰብአዊ መብት ጥሰቶች የሚፈጠሩት ከእነዚህ ከክልከላዎችና ከአስቸኳይ ጊዜ አዋጁ ጋር በተገናኘ መልኩ ነው። ይህም ተረጋገጠ ነው ዓለም አቀፍ ደረጃ። እንደዚህ አይነት ክልከላዎችን የሚያውጁ አምባገነን መሪዎች ናቸው። በብዙ ጊዜ የሚባለው ሀገር እንዳይበተን ሀገር እንዳይፈርስ አይነት ነገር ነው የሚባለው። ህግና ህገ መንግስቱን ለማስጠበቅ ነው የሚባለው። ነገር ግን በመወያየት በመደራደር ይሄ ክልከላ ለሰላማዊ ዜጋው ነው እንጂ ችግር የሚፈጥረው ተዋጊ ወገኖች ላይ ምንም ተጽዕኖ አያሳድረም። ድርድር ሰላም ይላል። በእርግጥ ግን ሀቀኝነት የተሞላበት ድርድር እስካሁን አልተጀመረም። ድርድሩም ውይይቱም ሀቀኝነት በተሞላበት መንገድ በተዋጊ ወገኖች መካከል ሊሰፍን ይገባል። የእውነት የህብረተሰቡን ሰላምና ጸጥታ በሚያስጠብቅ መልኩ መሆን አለበት ስለም ነው።
የባህር ዳር ከተማ አስተዳደር ሰላምና ደህንነት መምሪያ ኃላፊ አቶ ጌትነት አናጋውን ጨምሮ ሌሎች የከተማ አስተዳደሩን ባለስልጣናት ለማነጋገር ያደረግነው ጥረት አልተሳካም። ምላሻቸውን እንዳገኘን ይዘን እንመለሳለን። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ቮልከር ቱርክ በቅርቡ ባወጡት መግለጫ የኢትዮጵያ ባለስልጣናት በአማራ ክልል ተጥሎ የነበረውን እና በቅርቡ ያበቃውን አስቸኳይ ጊዜ አዋጅ አለማራዘማቸው ጥሩ እርምጃ መሆኑን መግለጻቸውን መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
ወደ ቀጣዩ የትንታኔ መጽሔት ዘገባችን እናልፋለን። በጎፋ ዞን ገዜ ጎፋ ወረዳ የመሬት መንሸራተት አደጋ የሞቱት ተጨማሪ 12 ሰዎች አስክሬን መገኘቱን የደቡብ ኢትዮጵያ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ አስታወቀም። የቢሮ ኃላፊ ወይዘሮ ሰናይት ሰለሞን ዛሬ ማክሰኞ በሰጡት መግለጫ እስካሁን የተገኙት አስከሬኖች ጠቅላላ ቁጥር 243 መድረሱን አረጋግጠዋል። በአደጋው ቤተሰቦቻቸውን፣ ወዳጆቻቸውንና ዘመዶቻቸውን ያጡ የገዜ ጎፋ ወረዳ ነዋሪዎች አሁንም በከፍተኛ ድንጋጤና ሐዘን ውስጥ መሆናቸውንም ኃላፊዋ ገልጸዋል። የአሜሪካ ድምፅ ካነጋገራቸው ተጎጂዎች ውስጥ የሆኑ አዛውንት በመጦሪያ ዕድሜ ባለቤቴንና 15 የቅርብ ዘመዶቼን በአደጋው አጥቻለሁ፣ ብቻዬን ቀርቻለሁ ሲሉ ያሉበትን ሁኔታ ለአሜሪካ ድምፅ አስረድተዋል። ያደረገው ሰለባዎች የታሰቡበት የሶስት ቀናት ብሔራዊ የሐዘን አዋጅ ትላንት ሰኞ ሲጠናቀቅ በሁሉም የደቡብ ኢትዮጵያ ክልል አካባቢዎች አደባባይ በመውጣት በሻማ መብራት ሐዘን የመግለጽ ስነ ስርዓት ተከናውኗል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታዩን አዘጋጅቷል።
በደቡብ ኢትዮጵያ ክልል በጎፋ ዞን ገዘ ጎፋ ወረዳ ከንቾ ሳቻ ጎዝዲ ቀበሌ ባለፈው ሐምሌ 14 እና 15 ቀን 2016 ዓ.ም ምህረት ከተከሰተው የመሬት መንሸራተት አደጋ ጋር በተያያዘ እስካሁን በተደረገው የአስክሬን ፍለጋ የ243 ሟቾች አስክሬን መገኘቱን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይ ሰለሞን ዛሬ ማክሰኞ በሰጡት መግለጫ አስታውቀዋል። እስካለፈው ሳምንት ቅዳሜ ሐምሌ 20 ቀን ድረስ የ231 ሟቾች አስክሬን ስለመገኘቱም የፌዴራል መንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ ሲያስታውቅ፣ ባለፉት ሁለት ቀናት ውስጥ በተደረገው ፍለጋ ደግሞ ተጨማሪ 12 የአደጋው ሰለባዎች አስክሬን መገኘቱን ወይዘሮ ስናይት መግለጻቸውን ቢሮቸው በፌስቡክ የማህበራዊ ትስስር ገጹ አስታውቋል። የተገኙ አስክሬኖች የቀብር ስነ ስርዓት መፈጸሙንና በህይወት ለተገኙ 15 ሰዎች ደግሞ አስፈላጊ ሕክምና እርዳታ የተደረገላቸው በጥሩ ደህንነት ላይ እንደሚገኙ ኃላፊዋ ተናግሯል። ወይዘሮ ስናይት በህይወት የተረፉ በአደጋው የተጎዱና የተፈናቀሉ ሰዎችን በዘላቂነት ለመደገፍ የክልሉ መንግስት ከተለያዩ መንግስታዊና መንግስታዊ ካልሆኑ አካላት እንዲሁም ከመላው የአካባቢ ማህበረሰብ ጋራም በመተባበር ከፍተኛ ጥረት እያደረገ መሆኑንም አመልክተዋል። እስካሁን በተደረገው የእርዳታ ማሰባሰብ ጥረት በአደጋው ለተጎዱ ወገኖች በጥሬ ገንዘብ 50 ሚሊዮን በአይነትም ከ70 ሚሊዮን ብር በላይ የሚሆን ድጋፍ ተደርጓል ብሏል። የአደጋው ክስተት 10ኛ ቀኑን ባስቆጠረበት በዛሬው ዕለትም የአስክሬን ፍለጋው እንደቀጠለ መሆኑን ሰለሞን ሶማ የተባሉም የአይን እማኝ ለአሜሪካ ድምፅ ተናግረዋል።
አንድ አጎቴ አባቴ ታላቅ ነበረ። በጣም እድሜያቸው ወደ 75 እና ከዛ በላይ ይሆናሉ በግምት እና እሳቸውም ተበልተዋል። ሶስት አጎቴ ልጆች፣ አንድ አስተማሪና ሁለት ኢንትራንስ ዘንድሮ የለቀቁ ተበልተዋል። ሌላው ደግሞ አንድ የሁለት ታላቅ እህትና ታናሽ እህት ባሎች ተበልተዋል። ይህ ሁሉ በአንዴ በተከሰተው ናዳ ምክንያት የተበሉት። ሌላ ጎጤ ልጅ ሌላም አለች፣ ከህፃን ጋር አንድ ላይም ተበልታለች። የእናቴ አባቴ ልጅ ተበልታ አስክሬኖም ራሱ ከስድስት ቀን በኋላ ነው፣ ቅዳሜ ነው ያገኘነው። አሁን አባትን እዛ ውስጥ ናዳ ውስጥ ገብቶ ከዛ ሰዎች እንደምንም ብሎ ጎትቶ ነብሱን አትርፈዋል፣ ግን በጣም እየታመሙ ነው።
በአደጋው ቤተሰቦቻቸውን ወዳጆቻቸውና ዘመዶቻቸውን ያጡ የወረዳው ነዋሪዎች በመሪር ሐዘን ውስጥ መሆናቸውን እኚሁ እማኝ ገልጸዋል። የአሜሪካ ድምፅ ካነጋገራቸው ተጎጂዎች ውስጥ የሆኑት አቶ ኪና ሀርሲሶ የተባሉ አንድ አዛውንት በመጦሪያ ዕድሜ ባለቤቴና 15 የቅርብ ዘመዶችን በአደጋ ዋጥቻለሁ፣ ብቻዬን ቀርቻለሁ ሲሉ ያሉበትን ሁኔታ አስረድተዋል።
ህዙ መጫናይ ናይታ ቀሲ ሻ ናይታ ቻሹ ናይታ ቀሲ ሚቼ ናይታ ወይዳ
እኔ እንደምታይኝ ሽማግሌ ነኝ። አደጋው ብዙ ዘመዶቼንና ቤተሰቦቼን አጥቼ ባዶዬን አስቀርቶኛል። እንደዚህ አይነት ማዕት በዕድሜ አይቼ አላውቅም። ሶስት የሴት ልጄ ልጆች፣ አምስት የወንድሜ ልጆችን፣ አራት የእህቴ ልጆችን፣ ሶስት የሌላ ወንድሜ ልጆች፣ በተጨማሪም ሌላ አንድ የልጅ ልጅ ሞተውብኛል። ሰው ቤት ችግር አጋጥሞ ለእርዳታ በሄድኩበት ነው አንዳንዶቹ የሞቱት፣ ሌሎቹ ደግሞ ባሉበት ነው አፈር የበላቸው። ሌሎችን ለማዳን በሄዱበት እነሱም ሞቱ። ከኔ ጋር ያረጀች ባለቤቴም ሞተች፣ አለቀች። እኔ አሁን ባዶ ነኝ፣ ቆዳ ነኝ፣ ቁርበት ነኝ፣ ምንም የለኝም። አሁን ሰርቶ እኔን የሚያበላኝ ልጅ የለኝም። አንድ ወንድም ብቻ ነው ያለኝ፣ እሱም አቅመ ደካማና በሽተኛ ነው። አሁን የሚያግዘኝ የለም። እኔ እንደሆንኩ ቀረው።
ደሻቲካ ደሻረታረ ደርንቲካ ዳብራን ዳብራንች ደሻከታ ያካሽ ይከተናሽን ወርደት ደስታካራ በጎርደትስ
ታደሴ ታደለ የተባሉ ሌላ ተጎጂም ሁለቱንም ወላጆቻቸውን ጨምሮም በአንድ ጀንበር ብዙ የሥጋ ዘመዶቻቸውን ማጣታቸውን ገልጸው በከፍተኛ ጭንቀትና ግራ መጋባት ውስጥ እንዳሉ በስልክ ለአሜሪካ ድምፅ ተናግሯል።
እናትን፣ አባትን፣ እህትን፣ ወንድምን፣ የአጎት ወንድሞች ሁለቱንም፣ የእኛቶ ወንድም ደግሞ ሁለቱንም፣ ደግሞ የሁለቱም ልጆችንም አጠቃላይ ወደ 13 ቤተሰብ ነው ያጣሁት። እንግዲህ ምን ላድርግ? እንግዲህ ያለ ሰው ራሱን በራሱ ከላጠመ በስተቀር እንግዲህ ሰው ሁሉ እንግዲህ እዚህ የተቸገረ ስለሆነ ራሱን በራሱ ከላጥናናው ማን አለ ብዬ እንግዲህ ራሱን በራሱ እያጥናናው ነኝ፣ የበረታው ነኝ።
ያልተገኘ አስክሬን አለ የእናንተ ቤተሰብ ሆነው
ከ13 ሁለት ሲቀር 11ን ቀብረናል።
የመሬት መንሸራተት አደጋ ቅድመ ማስጠንቀቂያ ሰጥቻለሁ ያለው የደቡብ ኢትዮጵያ ክልል የአደጋ ስጋት ስራ አመራር ኮሚሽን የመሬት መንሸራተት ሊከሰትባቸዋል ይችላል በሚል የለያቸው የክልሉ ዞኖችና ወረዳዎች በወላይታ ዞን ቦለሶ ሶሬም፣ ክንዶ ኮይሻ ኡፋና ክንዶ ዳድዬ ወረዳዎች፣ በአሪ ዞን ደቡብ አሪ፣ ሰሜን አሪና ባካ ዳውላ ወረዳዎች፣ በጋሞ ዞን ደግሞ የጨንቻ ዙሪያ ዲታም፣ ዳራማሎና ግሬሰ ወረዳዎች እንደሆኑ ጠቁሟል። አደጋው በተከሰተበት ጎፋ ዞን የደንባ ጎፋና ኡባ ደብረ ጸሐይ ወረዳዎችን ጨምሮ በገዘ ጎፋ ወረዳም አደጋው ዳግም ሊከሰት ይችላል የሚል ስጋት መኖሩን ኮሚሽኑ አስታውቋል። ይህ በእንዲህ እንዳለ የህዝብ ተወካዮች ምክር ቤት ያወጀው ብሔራዊ የሐዘን ቀን ትላንት ሰኞ መጠናቀቁን ተከትሎም በሁሉም የደቡብ ኢትዮጵያ ክልል ከተሞችና አካባቢዎች በአደባባይ የሻማ መብራት መርሃ ግብርና ሐዘን የመግለጽ ስነ ስርዓት ተከናውሏል። ከሐዘን መግለጫው ስነ ስርዓቱ ተሳታፊዎች አንዷም የአርባ ምንጭ ነዋሪዋ ወይዘሮ ገነት ሳፓም ስለተከናወነው መርሃ ግብር ነግረውናል።
ስለሆነ የጋራ ሐዘናችን ስለሆነ ሐዘን ደርሶብናል እና በዛ ነው የተሰማኝን ሐዘን የገለጽኩ ትናንትና። ካምቦና ጎፋ ህዝብ ማለት ደግሞ አብሮ የኖሩ እህትና ወንድም አብረን ቆይተን አጭር ጊዜ ነው ከኛም የተለዩት። አጠቃላይ ኢትዮጵያውያን እንደዚህ አይነት የራሳቸው አደጋ ሲደርስ ሐዘን ይሰማናል እና በዛ ነገር ትናንትና የመጨረሻ የሐዘን መግለጫችን ሰጥተናል።
ለአደጋው ተጎጂዎች የሚደረገው ሰብአዊ ድጋፍ እንደቀጠለ ሲሆን ከሀገር ውስጥ ድጋፍ በተጨማሪ ሐምሌ 21 ቀን 2016 ዓ.ም የተባበሩት አረብ ኤምሬቶች ፕሬዝዳንት መሐመድ ቢን ዘይድ ልዑክ አደጋው በተከሰተበት ከንቾ ሳቻ ጎዝድ ቀበሌ በመገኘት ለተጎጂ ወገኖች 85 ቶን የሰብአዊ ድጋፍ ማስረከቡና ሐዘንተኞችን ማጽናናቱን የክልሉ የመንግሥት ኮሚኒኬሽን ቢሮ አስታውቋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
የኢትዮጵያ መንግስት መሰረታቸውን ሶማሊያ ውስጥ ያደረጉት ታጣቂ ቡድኖች ኢትዮጵያውያንን ለተዋጊነት መመልመል ጨምሮ የሚደቅኑት ስጋት አሳሳቢ መሆኑን ይናገራል። ሆኖም የጸጥታ ኃይሎች የሚወስዷቸው ጸረ ሽብርተኝነት እርምጃዎች ስኬታማ መሆናቸውን አበክሮ ያስገነዝባል። በሃሩን ማሩፍ የተጠናቀረውን ዘገባ ዝርዝሩን ይዟል። ቆንጅታዬ እንደሚከተለው ታቀርባለች።
የሶማሊያው ታጣቂ ቡድን አልሸባብ ከሁለት ዓመታት በፊት በዚህ ወር ብዙ መቶ ታጣቂዎችን ድንበር አሻግሮ ወደ ኢትዮጵያ ግዛት በመላክ ጥቃት መሰንዘሩ የሚታወስ ነው። ቡድኑ በድፍረት ጥቃቱን ይሰንዝር እንጂ ታዲያ ብዛት ያላቸው ተዋጊዎቹ ተገድለውበታል፣ የተማረኩም አሉ። የአካባቢውን የጸጥታ ጉዳዮች የሚከታተሉ ተንታኞች እንደሚሉት አልሸባብ እንዲሁም በሰሜን ምስራቋ የሶማሊያ ግዛት በፑንትላንድ ያሉ ትናንሾቹ የእስልምና መንግስት ቅርንጫፍ ቡድኖች ኢትዮጵያውያንን በተዋጊነት መመልመላቸውን ቀጥለዋል። ስለ ጉዳዩ ቪኦኤ የጠየቃቸው የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ነብዩ ተድላ በጽሁፍ በሰጡት ምላሽ ሽብርተኛው አልሸባብ በአጠቃላይ የአፍሪካ ቀንድና የምስራቅ አፍሪካ አካባቢ ጸጥታና መረጋጋት ላይ ከባድ አደጋ መደቀኑን ቀጥሏል ካሉ በኋላ፣ ይሁን እንጂ ኢትዮጵያ በቀጣናው ካሏት አጋሮቿ ጋር በመተባበር በንቃት የምታከናውነው የስለላና የመረጃ መሰብሰብ ስራ እንዲሁም በአፍሪካ ህብረት ኃይል ውስጥ የተሰማሩ ወታደሮች ያሏት እንደመሆኗ አሸባሪው ቡድን የደቀናቸውን የጸጥታ አደጋዎች እንዲሁም ቡድኑ በድንበሩ አካባቢ ተጽዕኖውን ለማስፋፋትና ተዋጊዎችን ለመመልመል የሚያደርገውን ሙከራ የመከላከል አስተዋጽኦ አበርክቷል ብለዋል። የኢትዮጵያ የጸጥታ ተቋም አደጋው እንዳለ በመገንዘብ በኢትዮጵያ ድንበር ውስጥ ብቻ ሳይሆን በአፍሪካ ህብረት የሶማሊያ የሽግግር ተልእኮ በምህጻር አትሚስና በኢትዮጵያ ብሔራዊ የመከላከያ ኃይሎች ስር ባሉ የሶማሊያ አካባቢዎችም ጭምር አልሸባብ የሚሰነዝረውን ማናቸውንም ስጋት መክቶ ለመመለስ ሳያሰልስ በንቃት እየሰራ ይገኛል ሲሉም ቃል አቀባዩ አክለው ተናግረዋል። አልሸባብና እስላማዊ መንግስት ቡድን አይኤስ በአንዳንዶቹ አካባቢዎቿ ጸጥታዋ የደፈረሰ በሆነችው በኢትዮጵያ ባለፉት ቅርብ ዓመታት ኢትዮጵያውያንን ለተዋጊነት መልምለዋል። በተለይም አይኤስ ከተዋጊዎቹ ጋር እየሰለጠኑ ያሉ ኢትዮጵያውያን ያላቸውን የሚያሳዩ የፕሮፓጋንዳ ቪዲዮ ምስሎችን አሰራጭቷል። የሶማሊያ ፑንትላንድ ክፍለ ግዛት ባለስልጣናትም በተለያዩ ጊዜያት በተራራማው አልሚስካድ የተባለው አካባቢ ከእስላማዊ መንግስት ቡድን ጎን ተሰልፈው ሲዋጉ የተገኙ ኢትዮጵያውያንን ማርከናል፣ ገድለናል፣ ለፍርድም አቅርበናል ማለታቸው የሚታወስ ነው። ባለፈው ሳምንት ረቡዕ ዕለት የፑንትላንድ የጸጥታ ኃይሎች ዛንዚባር ውስጥ አንድ የአይኤስ ታጣቂ እንደያዙ ተናግረዋል። ግለሰቡ ለመረመሩት ባለስልጣናት አይኤስ ከተፎካካሪው ከአልሸባብ ጋር በሚያካሂደው ውጊያ ሲዋጋ ቆይቶ ቡድኑን እንደከዳና በውጊያው ላይ ኢትዮጵያውያን፣ ማላውያንና የመናውያን አብረውት እንደነበሩ መናገሩን ባለስልጣናቱ አመልክተዋል። ባለፈው ወር ደግሞ የፑንትላንድ ፍርድ ቤት 6 ሞሮካውያን ላይ የሞት ቅጣት ፍርድ ያስተላለፈ ሲሆን አንድ ኢትዮጵያዊ ደግሞ በ10 ዓመት እስራት እንዲቀጣ ፈርዶበታል። የአይኤስ ተዋጊዎች ቁጥር ቀደም ብሎ ከ100 እስከ 400 እንደሚሆን የተነገረ ይሁን እንጂ አንድ ተንታኝ እንደሚሉት ግን በዚህ ዓመት ቁጥሩ አሻቅቧል። ቀድሞ የፑንትላንድ የደህንነትና የፖሊስ አዛዥ የነበሩት ብርጋዴር ጀነራል አብዲ ሐሰን ሁሴን እንደሚሉት የሌላ ሀገር ዜጎች የሆኑት ተዋጊዎች ብቻ ከ500 እስከ 600 ይደርሳሉ። ስለ አሃዙ በአካባቢው ባለስልጣናት ማረጋገጫ አልተገኘም። አብዛኞቹ አዲሶቹ ተመልማዮች የመካከለኛው ምስራቅ እና የሰሜን አፍሪካ ሰዎች እንደሆኑ የተነገረ ሲሆን በርከት ያሉ ኢትዮጵያውያንም አሉባቸው ተብሎ ይታመናል።
የዳኢሽ ወይም አይኤስ ተዋጊዎች ቁጥር በ50% ጨምሯል። ለዚህም ብዙ ምክንያቶች አሉ። የሚበዙት የሚመጡት ከኢራቅና ከሶሪያ ነው። ከአፍጋኒስታን ሳይቀር ይመጣሉ። በሽብርተኛ ጦርነታቸው የነበሯቸውን ይዞታቸውን በዚህ ዓመት ስለተነጠቁ ከሀገር ውስጥ ግፊት ይደረግባቸዋል።
በአልሸባብ ተዋጊነት የከዳውና በአሁኑ ወቅት አስተያየት ሰጪ የሆነው ኦመር መሐመድ አቡ አያን እንደሚለው አይኤስ በአሁኑ ወቅት ወጣቶችን በተዋጊነት እንዲገቡለት ለመሳብ የቡድኑን ነሺዳዎች በአማርኛ የሚተረጉም ኢትዮጵያዊ ሰባኪ አለው።
لكن waxa sameeyeen inay shirkadaha si lacag u helaan ay baad xog la ka qaataan oo shirkadihi diidan inay
nagaadiyoch lay yasgaddadu ganzab yinatqo jemmer imbi emilutin yetqat ilama adarragwacho yan kaadarragu bohala ka Ethiopia tesedaw yemetu filsetenyochin sabu amarinya tergumo yemiyassemallacho Ethiopiawi allacho
የኢትዮጵያ መንግስት የዜጎቹን ባልሸባብና በአይኤስ የመመልመል ጉዳይ በስፋት የሚፈጸም ከባድ ችግር አድርጎ እንደማይመለከተው የውጭ ጉዳይ ሚኒስቴር ቃል አቀባዩ ነብዩ ተድላ ተናግረዋል። የሚመለከታቸው የጸጥታና የስለላ ባለስልጣናት ሁኔታውን በቅርበት በመከታተል ኢትዮጵያውያንን በተለይም ወጣቶችን ለመመልመል የሚደረግ ማናቸውን ሙከራ ለማክሸፍ ነቅተው በመጠባበቅ እየሰሩ ነው ብለዋል። አያይዘውም ቃል አቀባዩ አልሸባብ የደቀነው ስጋትና ኢትዮጵያውያንን ለተዋጊነት ኢላማ ሊደረጉ የሚችሉበት አጋጣሚ ቢኖርም የኢትዮጵያ መንግስት በንቃት የሚከታተለው ጉዳይ በመሆኑ የጸጥታ ኃይሎቻችን እንቅስቃሴም እንደቀጠለ ስለሆነ ሁኔታውን ለመቆጣጠር ችለናል ሲሉ አክለዋል። የኢትዮጵያ መንግስት ጸረ ሽብርተኛ ጥረቶቹን ለማጎልበት ብሎም የኢትዮጵያን ብቻ ሳይሆን በአጠቃላይ የአፍሪካ ቀንድ አካባቢ ጸጥታና መረጋጋት እንዲጠበቅ ከክልላዊና ዓለም አቀፋዊ አጋሮቹ ጋር በቅርበት ለመስራት ያለው ቁርጠኝነት አሁንም የጸና ነው ሲሉም ቃል አቀባዩ አክለው ተናግረዋል። የሶማሊያውን የእስላማዊ መንግስት ቡድን ባለፈው ጥቅምት ወር ያቋቋሙት ለተገደለው የቡድኑ ዋና መሪ ለአቡበከር አልበግዳዲ ታማኝነቱን የገለጸ ነው በተባለው በሼክ አብደል ቃድር ሙሚን የሚመሩ የቀድሞ የአልሻባብ ተዋጊዎች ሲሆኑ ሙሚን እንደ አውሮፓውያን የዘመን አቆጣጠር ባለፈው ግንቦት 31 ቀን በዩናይትድ ስቴትስ የአየር ጥቃት እንደተገደለ ተዘግቧል።
አድማጮቻችን አሁን ደግሞ እዚሁ አሜሪካ ዋሽንግተን የተካሄደ ወዳለ አንድ ሁነት በጥቀጥታ ወስዳችኋለሁ። የወጣት አፍሪካውያን መሪዎች ተነሳሽነት መርሃ ግብር ያሊ አብይ ማጠቃለያ መድረክ የሆነው የማንዴላ ዋሽንግተን የትስስር ጉባኤ ዋሽንግተን ዲሲ ላይ የተካሄደ ይገኛል። በጉባኤው ላይ የተገኘው ሀብታሙ ስዩም የተወሰኑ መረጃዎችን ሊያጋራን በቀጥታ መስመር ላይ ነው የሚገኘው። ሀብታሙ እንደምን ውለሃል? እስኪ ዋና አብይ የሆነውን የዛሬውን ክንውን ታሪካዊ ዳራውን መነሻ አድርገህ የዛሬ ጉባኤው ላይ የተካሄዱ ያሉ ሁነቶች ምን ይመስላሉ የሚለውን ግለጽልን። የአሜሪካ ከፍተኛ የመንግስት ኃላፊዎችም በዛሬው ጉባኤ ላይ ታድመዋል የሚል መረጃ አለ። እሱን እና አጠቃላይ የተነሱ ሀሳቦችን ከታሪካዊ ዳራው ጋር አንድ ላይ አንሳለን።
በጣም አመሰግናለሁ አስማማው። ይህ ያሊ በሚል መጻረ ቃል የሚታወቀው የወጣት አፍሪካውያን መሪዎች የተሰሰር መርሃ ግብር 10 አመቱን ያስቆጠረ ልዩ የዩናይትድ ስቴትስ እና የአፍሪካ ግንኙነትን ያዳብራል የተባለ የግንኙነት መርሃ ግብር ነው። ከሳራ በታች ከ700 በላይ የሆኑ ወጣቶች ተሳታፊ ናቸው። እስከዛሬ ድረስ በዚህ መርሃ ግብር ውስጥ ምንድነው የሚደረገው? የተመረጡ በውድድር ውስጥ ያለፉ ወጣት አፍሪካውያን በዩናይትድ ስቴትስ ከፍተኛ የትምህርት ተቋማት ውስጥ ለስድስት ሳምንታት በቀለም ትምህርት እንዲሁም ደግሞ በአመራር ብልሃትና በተያያዥ ጉዳዮች ላይ ስልጠና እንዲወስዱ ይደረጋል። ከዚያም ወደ የሀገራቸው በመመለስ ለህዝባቸውና ለወከሉት ማህበረሰብ ጠቀሜታ ያላቸውን ስራዎች እንዲሰሩ የእውቀት አስተዋጽኦ የሚደረግበት ልዩ መርሃ ግብር ነው። እንግዲህ ለአሜሪካና ለአፍሪካ ህዝቦች የጋራ ተጠቃሚነት መልካም እድሎች እነዚህ ወጣቶች የራሳቸውን አሰሳና የራሳቸውን ፍለጋን እንዲያደርጉ የሚጠበቅበት አይነት መሰናዶ ነው። ይቅርታ ቀደም ብለህም አንተ እንደጠቀስከው እንግዲህ በዘንድሮው መርሃ ግብር ውስጥ ኢትዮጵያን ጨምሮ በርካታ አፍሪካ ሀገራት የወጣቶቻቸውን ልከዋል። የተመረጡ ወጣቶቻቸው ተገኝተዋል። ለእነዚህ ወጣቶች ደግሞ የሚመለከታቸው አካላት አስፈላጊውን አይነት የመረጃ አቀባበል እንዲሁም ደግሞ ስልጠናዎችን ሰጥተዋል። ትልቅ የሚባሉ የአሜሪካ መንግስት ባለስልጣናትም ተገኝተዋል። በዛሬው ጉባኤ የዩናይትድ ስቴትስ የዓለም አቀፍ የልማት ተቋም ምክትል ኃላፊ የሆኑት ኢዛቤል ኮልመን ተገኝተዋል። በአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ቢሮ ምክትል ጸሐፊ የሆኑት ሞልፊ እንዲሁም ሌሎች ከፍተኛ ባለስልጣናት ተገኝተዋል። እነዚህ ባለስልጣናት ለማተኮር የፈለጉት ዋነኛው ነገር አፍሪካ ከአላት ተፈጥሯዊ ጸጋ በላይ ትልቁ ሀብቷ ህዝብ ነው። ከህዝብም ደግሞ በላይ ደግሞ ሊጠቀሱ የሚችሉት ወጣቶች ናቸው። በወጣቶች ላይ መስራት ያለውን አህጉራዊና ዓለም አቀፋዊ ጠቀሜታ ለማነሳሳት ሞክረዋል። የዩናይትድ ስቴትስም አፍሪካን ለመርዳት ወጣቶችን በዚህ ማዕቀብ ውስጥ እንዲታቀፉ የማድረግ ፍላጎቷ ከዚህ የመነጨ መሆኑ ተነግሯቸዋል። እነዚህ ወጣቶች በእነዚህ የከፍተኛ ትምህርት ተቋማት ውስጥ ያገኟቸውን እውቀቶችና ልምዶች ወደ ሀገራቸው በሚሄዱ ጊዜ ለማህበረሰባቸው እንዲያጋሩ ሀገራቸውንና በዙሪያቸው የሚኖሩ ህዝቦችን የሚጠቅም ቁም ነገር እንዲሰሩበትም ማሳሰቢያ ተሰጥቷቸዋል። የእርስ በርስ ትስስራቸውን እንዲያዳብሩ ከስራቸው ለሚገኙ ሌሎች ወጣቶች ያገኙትን እውቀት እንዲያሸጋግሩ ተናግረዋቸዋል። በነገራችን ላይ በአካል እስከዛሬ ድረስ 700 ያክል ወጣቶች ተገኙ ብንልም ይህ መርሃ ግብር ባሉት ሌሎች ንዑሶች መርሃ ግብሮች አማካኝነት እስከ ዛሬ ድረስ አዲስ በአፍሪካ አህጉር ውስጥ ከ600,000 በላይ ወጣቶች የመርሃ ግብሩ ተጠቃሚ እንደሆኑ በዛሬው ዕለት ተነግረዋል። እንግዲህ ሌሎች የዓለም አቀፍ ሁኔታን የሚመለከቱና ሌሎች ተያያዥ ጉዳዮችም በዛሬው ቆይታ ተነስተዋል። አስማማው፣
ምናልባት ቅድም አንተም ስታነሳ ስትገልጸው ነበረ የተለያዩ አፍሪካ ሀገራት ወጣቶች በዚህ ጉባኤ የታደሙ መሆኑን ያው ከኢትዮጵያም የሚመጡ እንደሚኖሩ ይታሰባልና ምናልባት በዚህ ጉባኤ ላይ የታደሙ ያሉ ኢትዮጵያውያን አግኝታቸው ከነበረ አነጋግራቸው ከነበረ ምን ሀሳብ አጋሩ? እሱን ብትገልጽልን
መልካም። አስማማው፣ ዘንድሮ ላይ ከ20 በላይ ኢትዮጵያውያን ናቸው በዚህ መርሃ ግብር ውስጥ ተሳታፊ የሆኑት። በተለያዩ ዘርፎች የተመረጡ ናቸው። በአመራር እንዲሁም በቴክኖሎጂ ውስጥ ባላቸው ተሳትፎ እንዲሁም በሕክምናውና በሌሎች ጉዳዮች ላይ ለማህበረሰብ የሚረባ ስራ የሰሩ ወጣቶች ተመርጠው መጥተዋል። ከተወሰኑት ጋር ቆይታ አድርጌያለሁ። እንግዲህ ወደ 8 ወደ 9 ከሚሆኑት ጋር ቆይታ አድርጌያለሁ። የጋራ ውይይቶችንም አድርገናል። ከዚህ መርሃ ግብር ምን እንደተጠቀሙ እዚህ በመምጣታቸው የቀሰሟቸው እውቀቶችና ልምዶች ምን መልክ እንዳላቸው አጋርተውኛል። ወደ ኢትዮጵያ በሚመለሱበት ጊዜ ሊሰሯቸው ስለሚፈልጓቸው ጉዳዮች፣ ስለ መጪ ህልማቸውም እንዲሁ አነሳስተን ተጫውተናል። ከዚያ ጎን ለጎን ደግሞ በቆይታቸው ውስጥ እጅግ ልባቸው ውስጥ የቀሩ ልምዶችንና አሰራሮችን ወደ ሀገራቸው በሚመለሱበት ጊዜ ከሚገጥሟቸው ተግዳሮቶች ጋር አስማምተው የሚሄዱበትን ርቀትና የሚያደርጉትን ጥረት አስመልክተውም ሀሳባቸውን ሰጥተውኛል። የሕክምና ባለሙያዎችን አነጋግር ያለው ወጣቶች ናቸው። የሚገርም ሀሳብና የሚገርም ማህበረሰብን የሚጠቅም ስራ የሚሰሩ ወጣት ሐኪሞችን አነጋግር ያለው የዩኒቨርሲቲ መምህራንን፣ የሰብአዊ መብት ተከራካሪዎችን እንዲሁ አግኝቼ ያገኙትን ልምድ ያገኙትን እውቀት እንዲሁ አካፍለውኛል። ከእነሱ ጋር ያደረግኩት ቆይታ በቀጣይ ቀናት ውስጥ በሚኖረን የአሜሪካ ድምፅ ሌሎች መርሃ ግብሮች ውስጥ ተካቶ ለአድማጮችና ለተመልካቾች ይቀርባል። አስማማው፣
እኛም እንጠብቃለን። ሀብታሙ፣ ላካፈልከን ሀሳብ፣ በጉባኤው ላይ የነበሩ ሀሳቦችን ለሰጠን አስተያየት በጉባኤ ላይ ያለውን ሁኔታ ስላስቃኘን በጣም ከልብ አመሰግናለሁ። መልካም ቀን ይሁንልህ።
አመሰግናለሁ አስማማው፣ ለአንተም መልካም ቀን ይሁንልህ።
አድማጮቻችን፣ ከአሜሪካ ድምጽ የተላለፈላችሁ የሚገኙ ዝግጅቶቻችን አሁን እንደቀጠሉ ናቸው። ወደ ቀጣይ ዘገባዎቹ የማልፍ ይሆናል። እያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ ዝግጅት ነው። የመጀመሪያው አጋማሽ ዝግጅታችን ተጠናቋል። ወደ ሁለተኛው አጋማሽ እንሸጋግራለን። ፕሬዚዳንት ጆ ባይደን ከድጋሚ ምርጫ ራሳቸውን በማግለላቸው የሪፐብሊካኑ እጩ ዶናልድ ትራምፕ ትኩረታቸውን ወደ ተፎካካሪያቸው ምክትል ፕሬዚዳንት ካማላ ሃሪስ እያዞሩ ነው። የትራምፕ ሪፐብሊካን ፓርቲ የሃሪስን የኢሚግሬሽን ጉዳዮች ስራ በማጥቃት የድንበር ፈላጭ ቆራጭ በማለት የጠሯቸዋል ስትል የቪኦኤ የኢሚግሬሽን ጋዜጠኛ አሊን ባሮስ ዘግባለች። ደረጀ ደስታ እንደሚከተለው ያቀርበዋል።
የሪፐብሊካኑ ፕሬዝደንታዊ እጩ ዶናልድ ትራምፕ ትኩረታቸውን ወደ ምክትል ፕሬዝደንት ካማላ ሃሪስ ቀይረዋል። ለፕሬዝደንትነት በሚደረገው ውድድር ላይ በይፋ ተፎካካሪያቸው ሊሆኑ እንደሚችሉ የሚገመቱትን በኢሚግሬሽን ጉዳዮች ላይ ያላቸውን ታሪክ በመንቀስ ተችተዋል።
She wants everybody to have amnesty. Then Joe Biden made her the border czar and that's when it really got bad.
ሁሉም ሰው ምህረት እንዲደረግለት ይፈልጋሉ። ከዚያም ጆ ባይደን በድንበር ጉዳይ ፍላጭ ቆራጭ አደረጓቸው። እናም ያኔ ነው በጣም መጥፎ የሆነው። በአገራችን ላይ ከፍተኛ ህገወጥ የባዕድ ወረራ አስጀመሩ። ንግቡ አሉ። አስተዋወሳችሁ?
ህገወጥ ስደት ለሪፐብሊካን መራጮች ግንባር ቀደም ጉዳይ ነው። ስለሆነም የትራምፕ ምርጫ ዘመቻ ሃሪስን የድንበር ፍላጭ ቆራጭ በማለት ከባይደን የኢሚግሬሽን ፖሊሲ ጋር ለማገናኘት ይሞክራል። ቴሬዛ ካርዲናል ብራውን ከሁለትዮሽ ፖሊሲ ማዕከል የኢሚግሬሽንና የድንበር ፖሊሲ ከፍተኛ አማካሪ ናቸው።
የድንበር ፈላጭ ቆራጭ ተብለው ተጠርተው አያውቁም። እንዲያውም ድንበሩ በሳቸው ዘንድ ጨርሶ ቅድሚያ የሚሰጠው ጉዳይም አልነበረም።
በባይደን አስተዳደር መጀመሪያ ላይ ሃሪስ ከመካከለኛው አሜሪካ ሀገሮች ከጓቲማላ፣ ሆንዱራስና ኤልሳልቫዶር ጋር በመተባበር በአሜሪካ ደቡባዊ ድንበር አቅጣጫ የሚካሄደውን ስደት የመቀነስ ኃላፊነት ተሰጥቷቸዋል። አሁንም ቴሬዛ ካርዲናል ብራውን ከሁለትዮሽ ፖሊሲ ማዕከል
She was in charge of developing a strategy and gaining
ስደትን የሚገፋፉ መነሻ ምክንያቶች ናቸው የተባሉትን ለመቀነስ የሚያግዝ ስትራቴጂ የማዘጋጀትና እነዚያ በሰሜኑ 3 ማዕዘን ክልል ውስጥ በሚገኙ 3 ሀገሮች ውስጥ የልማት እርዳታና ኢንቨስትመንትን የማስገኘት ኃላፊነት የተሰጣቸው ነበሩ።
ባይደን ስደተኞች ቤታቸውን ለቀው እንዳይወጡ የኑሮ ሁኔታቸውን የማሻሻልና የማገዝ ስትራቴጂ እንዲመሩ ሃሪስን ከጠየቁ በኋላ የሃሪስ የኢሚግሬሽን መልእክት የበለጠ ጥብቅ ሆኗል።
ወደ ዩናይትድ ስቴትስ ሜክሲኮ ድንበር አደገኛውን ጉዞ ለማድረግ ለሚያስቡ በዚህ ክልል ውስጥ ላሉ ሰዎች ግልጽ ማድረግ እፈልጋለሁ። እንዳትመጡ።
ትራምፕ የሃሪስ ታሪክ በኢሚግሬሽን ጉዳይ ላይ እጅግ ተራማጅ መሆኑን ያሳያል ይላሉ።
ካማላ ህገወጥ ስደተኞችን ከህግ አስከባሪዎች ለሚያስጠልሉ አደገኛ ከተሞች ድምጽ ሰጥተዋል። ህገወጥ የድንበር ማቋረጦችን ከወንጀል ነጻ ማድረግን ይደግፋሉ። ለሁሉም ህገወጥ ሰዎች የጅምላ ምህረትን ይደግፋሉ። እስቲ ያንን አስቡት እንግዲህ።
የምክር ቤቱ ሪፐብሊካኖች ባለፈው ሳምንት የባይደን አስተዳደርና ድንበሩን ማስጠበቅ ባለመቻላቸው የድንበር ፈላጭ ቆላጭ ካማላ ሃሪስ የሚለውን ቃል በመጠቀም የውግዘት ውሳኔ አሳልፈዋል። በምክር ቤቱ የዲሞክራቶቹ መሪ ሃኪም ጄፍሪስ ሪፐብሊካኖች ስለ ሃሪስ እየዋሹ ነው፣ ምክንያቱም በድንበሩ ላይ ያሉ ተግዳሮቶችን ለመፍታት እቅድ ስለሌላቸው ነው ይላሉ።
ምክትል ፕሬዝዳንቷ በድንበሩ ጉዳይ ፈላጭ ቆራጭ አልነበሩም። ያንን እየፈጠሩ ነው የሚያወሩት። ምክንያቱም ለአሜሪካ ሕዝብ የሚያሳዩት ምንም አይነት አዎንታዊ አጀንዳ፣ ራዕይና ታሪክ ስለሌላቸው።
ኢሚግሬሽን ጠበቃ ሄክቶር ኩሬዮጋ የትኛውም ፕሬዝዳንት ቢመረጥ የኢሚግሬሽን ማሻሻያ እንደሚያስፈልግ ይናገራሉ።
ከሶስት ሚሊዮን በላይ ጉዳዮች ፍርድ ቤት ውስጥ ተወዝፈዋል። በቂ የኢሚግሬሽን ዳኞች የሉም። ለረጅም ጊዜ ስንናገር ቆይተናል።
የባይደን አስተዳደር በሰኔ ወር በህገወጥ መንገድ ከሜክሲኮ ሲሻገሩ በቁጥጥር ስር የዋሉት በፕሬዝደንቱ አስተዳደር ዘመን ከየትኛውም ወር ዝቅተኛው መሆኑን በመግለጽ በድንበሩ ዙሪያ ለውጦች ማምጣቱን አስታውቋል።
ቀጣዩ ዘገባችን ደግሞ የኢትዮጵያ አየር መንገድን ይመለከታል። የኢትዮጵያ አየር መንገድ በኤርትራ የቀረበበትን ክስ አስተባበለም። የኤርትራ ሲቪል አቪዬሽን ያቀረበበትን ክስ ስም የማጥፋት ስራ ነው ሲል የተቸው የኢትዮጵያ አየር መንገድ አቪዬሽኑ የበረራ እገዳ ውሳኔውን ዳግም እንዲያጤነው ጠይቋል። የኤርትራ ሲቪል አቪዬሽን በአገሪቱ ጋዜጣ ላይ ታትሞ በማህበራዊ ትስስር ገጾች ላይ በተሰራጨ የእግድ ትዕዛዙ በኢትዮጵያ አየር መንገድ ላይ የተለያዩ ክሶችን አቅርቦ አየር መንገዱ ወደ ኤርትራ የሚያደርገውን በረራ ከመጪው መስከረም 30 መስከረም 20 ቀን ጀምሮ እንዲቋረጥ መወሰኑ ይታወቃል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ትላንት ሰኞ ለጋዜጠኞች በሰጡት መግለጫ የኤርትራ ባለስልጣናት ውሳኔያቸው እንደገና ያዩታል ብለን ተስፋ እናደርጋለን ብለዋል። አየር መንገዱ በጠናቀቀው የበጀት ዓመትም ካለፈው ዓመት የ14 በመቶ ጭማሪ ያሳየ ገቢ ማግኘቱንም ዋና ስራ አስፈጻሚው ተናግረዋል። ኬኔዲ አባተ ተጨማሪ ያለው።
የኤርትራ ሲቪል አቪዬሽን የኢትዮጵያ አየር መንገድ ከመጪው መስከረም 20 ቀን ጀምሮ ወደ ኤርትራ የሚያደርገው ሁሉም በረራ እንዲቋረጥ የእግድ ውሳኔ ያሳለፈበትን ክስ አየር መንገዱ እንደማይቀበለው ዋና ስራ አስፈጻሚው መስፍን ጣሰው አስታውቀዋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው የአየር መንገዱን የ2016 በጀት ዓመት አፈጻጸም በተመለከተ ትናንት ሰኞ ሐምሌ 22 ቀን 2016 ዓ.ም ምረት መግለጫ በሰጡበት ወቅት ከጋዜጠኞች ለተነሱላቸው ጥያቄዎች በሰጡት ምላሽና ማብራሪያ ላይ የኤርትራ ሲቪል አቪዬሽን ሐዳስ ኤርትራ በተሰኘ የአገሪቱ ጋዜጣ ላይ ታትሞ በማህበራዊ የትስስር ገጾች ላይ በተሰራጨ የእግድ ትዕዛዙ በአየር መንገዱ ላይ ያቀረባቸውን የተለያዩ ክሶች አንቀበልም ብለዋል።
የኤርትራ የሲቪል አቪዬሽን ባለስልጣን የኢትዮጵያ አየር መንገድ ከሴፕተምበር 30 ጀምሮ እንዳይበር የሚል ኖቲስ ልኮልናል። እዚያ ኖቲስ ላይ ይህን አጥፍታችኋል፣ ይህን አርጋችኋል የሚል ነገር የለውም። በዚህም ምክንያት በጣም 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 አዝነናል። በኋላ ግን በሁለተኛው ቀን በሶሻል ሚዲያ ኢትዮጵያ አየር መንገድ ትክክለኛ ያልሆነ አሰራር የሚከተል በመሆኑ ሻንጣ የመንገደኞችን ሻንጣ የሚያጠፋ የሚሰርቅ የሚሰብር በመሆኑ የሚጠይቀውም የቲኬት ዋጋ ከፍተኛ በመሆኑ አግደነዋልና መንገደኞች ጉዟችሁን አስተካክሉ የሚል አየን። ያንንም ስናይ በጣም አዘን። ምክንያቱም በረራ መቋረጡ ሳይንስ የኢትዮጵያ አየር መንገድ ስም የማጥፋት ስራ ነው የተሰራው። ኢትዮጵያ አየር መንገድ ክሱን በፍጹም አይቀበልም።
ኤርትራውያን መንገደኞች ወደ አገራቸው ሲጓዙ የሚይዙት ሻንጣ ከአውሮፕላኑ አቅም በላይ ከመሆኑ ጋር ተያይዞ ሻንጣዎች ዘግይተው ይደርሱ እንደነበር የገለጹት አቶ መስፍን ይህ ጉዳይ አስቀድሞ መፍትሄ ያገኘ ነው ሲሉም ተናግረዋል።
ባለስልጣኑ ለኢትዮጵያ አየር መንገድ የመንገደኞች ሻንጣ እንደሚጉላላ እና ለመንገደኞቹ እንደውም ካሳ እንድንከፍል በደብዳቤ ካንዴም ሁለቴም ጽፎልን ስለነበር መጋቢት ማርች ውስጥ ነው ይሄ የሆነው። ወዲያውኑ እኛ የማስተካከያ እርምጃ ወስደናል። የወሰድነውም እርምጃ እያንዳንዱ አውሮፕላን ላይ የሚሳፈሩት መንገደኞች ከሻንጣቸው ጋር እንዲጓዙ እንድንችል የመንገደኛ ቁጥር በየአውሮፕላኑ ላይ የሚጓዘውን ቀንሰናል። ከዚያ በኋላ ችግሩ ተፈቷል።
አየር መንገዱ በኢትዮጵያና በኤርትራ ሕዝቦች መካከል ጥሩ ግንኙነት እንዲኖር፣ ሰላም፣ ንግድና ቱሪዝም እንዲጠናከርም ባለፉት ዓመታት ሚናውን ሲጫወት ቆይቷል ያሉት ዋና ስራ አስፈጻሚው አቶ መስፍን ኤርትራ የእገዳ ውሳኔዋን መልሳ እንድታጤነው ጥረት በመደረግ ላይ እንደሚገኝ አመልክተዋል።
በረራው እንዳይቋረጥ የኤርትራ የሚመለከታቸው ኃላፊዎችን ለማነጋገር ጥረት እያደረግን ያለ ነው። በእኛ ተስፋ እናደርጋለን ይህንን ውሳኔያቸውን እንደገና ያውታል ብለን ተስፋ እናደርጋለን።
ኤርትራ ውስጥ አለ የተባለውን የአየር መንገዱን ውዝፍ ገንዘብ ማስመለስ በተመለከተ ከአሜሪካ ድምፅ ለተጠየቁት አቶ መስፍን በሰጡት ምላሽ አየር መንገዱ በዶላርና በአገሪቱ መገበያያ ናቅፋ ገንዘብ እንዳለው ገልጸዋል። ዶላሩን እያመጣን ነው፣ ከዚህ ጋራ የተገናኘ ክልከላም የለም። በኤርትራ ገንዘብ ያለው ግን ለአመታት የቆየና በቀላሉ የሚወጣ አይደለም ካሉ በኋላ በሁለቱ ሀገራት ንግግር ተደርጎ በስምምነቱ መሰረት የሚወጣ ይሆናል ብለዋል። ወታደሮችን በማንቀሳቀስ ዓለም አቀፍ አሰራርን ትጥሳላችሁ በሚል አየር መንገዱ ለሚቀርብበት ውንጀላም አቶ መስፍን እንደ ንግድ ተቋም በዓለም አቀፍ አሰራር መሰረት ብቻ የሚከናወን ያሉት ወታደሮችን ከቦታ ቦታ የማንቀሳቀስ ተግባር ስለመኖሩ አስረድተዋል። በተጠናቀቀው በጀት ዓመት የኢትዮጵያ አየር መንገድ ከ7 ቢሊዮን ዶላር በላይ ገቢ ማግኘቱንና ከዚህም ከፍተኛው ቁጥር ከመንገደኞች ትራንስፖርት የተገኘ መሆኑን ዋና ስራ አስፈጻሚው አቶ መስፍን ጣሰው ተናግረዋል።
ባጠናቀቅነው ዓመት የኢትዮጵያ አየር መንገድ ግሩፕ በሰራው ስራ 7.02 ቢሊዮን ዶላር ረቨኑ አግኝቷል። ይህም ካለፈው ዓመት ጋር ሲወዳደር በዶላር ነው ሲወዳደር 14 በመቶ ጭማሪ ያሳያል። ትልቁ ገቢ የመጣው ከመንገደኛ አገልግሎት ነው። ወደ 5 ቢሊዮን ዶላሩ ከመንገደኛ የመጣ ሲሆን ይህም ካለፈው አመት ጋር ሲወዳደር 23 በመቶ ጭማሪ ያሳያል። የጭነት አገልግሎት ገቢያችን 1.65 ቢሊዮን ዶላር ሲሆን ይህም ካለፈው አመት ጋር ሲወዳደር በ8 በመቶ ቅናሽ ያሳያል። ይሄ ቅድም ባብራራሁላችሁ ምክንያት ነው። ውድድሩ በከፍተኛ ደረጃ በማደጉ የካርጎ ማርኬት ሼር በየአየር መንገዱ ስለተከፋፈለ ነው።
በተጠናቀቀው በጀት አመት አየር መንገዱ 5 ተጨማሪ ዓለም አቀፍ መዳረሻዎችን በመጨመር የዓለም አቀፍ መዳረሻዎቹን ጠቅላላ ቁጥር 139 አድርሷል ያሉት አቶ መስፍን በሀገር ውስጥ ደግሞ ባለፈው አመት ወደ 3 ከተሞች መብረር እንደጀመረና ከአዲስ አበባ ውጪ የሀገር ውስጥ መዳረሻዎቹን 21 ማድረሱን ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮቻችን የምሽቱ ዝግጅቶቻችን ተጠናቀዋል። ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በዩናይትድ ስቴትስና በአፍሪካ መካከል ያለው ቁልፍ የኢኮኖሚ አጋርነት ምሰሶው የአፍሪካ የእድገት ዕድል ድንጋጌ ወይም አገዋ ነው ሲሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቅርቡ ባደረጉት ንግግር አስተዋቀዋል ሲል ርዕሰ አንቀጹ ሀተታውን ይጀምራል።
ከሳራ በታች ካሉ አገሮች የሚመጡ ምርቶች ታሪፍ ሳይከፍሉ ወደ ዩናይትድ ስቴትስ እንዲገቡ በመፍቀድ አጓ ስራ ፈጣሪዎች ንግዶቻቸው እንዲያስፋፉና ወደ አዳዲስ ገበያዎች እንዲገቡ አድርጓል። በአገራችን ከፖርትላንድ ኦሪገን እስከ ፖርት ሉዊስ ሞርሼስ ድረስ በአስር ሺዎች የሚቆጠሩ ጥሩ የሥራ ዕድሎችን ፈጥሯል። ሸማቾች በተመጣጣኝ ዋጋ የአዲስ ምርቶች ተጠቃሚ እንዲሆኑ ኩባንያዎች የአቅርቦት ሰንሰለታቸው እንዲለያዩና እንዲያጠናክሩ አግዟል።
ዩናይትድ ስቴትስ በሁሉም የአገራችን ክፍሎች ውስጥ ያሉ የንግድ ስራዎችን የሚጠቅሙ ሰራተኞቻችንን የሚደግፉና እነዚህን ሁሉ በማድረግ አካባቢያችንን ለመጠበቅ የተሻሉ ዕድሎችን ለመፍጠር ትፈልጋለች ሲሉ የውጭ ጉዳይ ሚኒስትሩ ብሊንከን ማሳሰባቸውን የጠቀሰው ርዕሰ አንቀጽ ይህ እውን እንዲሆን የግሉ ዘርፍ ወሳኝ አጋር ነው ማለታቸውን ጠቅሰዋል።
That's why at the African Leaders Summit we committed to growing our collaboration with the private sector through
ለዚህም ነው ከአፍሪካ የመሪዎች ጉባኤ ላይ ከግሉ ሴክተር ጋር ያለንን ትብብር ከአጓ ባሻገር ለማሳደግ ይወሰን ነው። ከዚያን ጊዜ ጀምሮ በአፍሪካና በአሜሪካ የንግድ ድርጅቶች መካከል በመቶች የሚቆጠሩ አዳዲስ የግሉ ዘርፍ ስምምነቶችን ለመፈጸም በመረዳት በመላው ዩናይትድ ስቴትስ መንግስት አካላት ካሉ ባልደረቦቻችን ጋር በጣም ተቀራርበን እየሰራን ነበር። በአጠቃላይ ከ16 ቢሊዮን ዶላር በላይ ዋጋ አላቸው።
በዓለም ዙሪያና በአፍሪካ አህጉር የኢኮኖሚ እድገትን ለማስፈንና ለኢንቨስትመንት ጥርጊያ መንገድን ለመክፈት ሌላው ቁልፍ ነገር ጥሩ መሰረተ ልማት ነው ያለው ርዕሰ አንቀጽ ባለፉት 2 ዓመታት ዩናይትድ ስቴትስ ከሳራ በታች ባሉ የአፍሪካ ሀገራት የዲጂታል ተደራሽነትን ለማስፋፋት 82 ሚሊዮን ዶላር መድባለች ሲሉ የውጭ ጉዳይ ሚኒስትሩ ብሊንከን መናገራቸውን አመልክቷል።
We've also contributed $3 billion to expand the Libido corridor. This corridor connecting Angola.
የሊቢዶ ኮሪደር ለማስፋት 3 ቢሊዮን ዶላር አበርክተናል። አንጎላን፣ ዛምቢያን፣ ዲሞክራቲክ ሪፐብሊክ ኮንጎን የሚያገናኘው ኮሪደር በወደቦችና ድልድዮች፣ የባቡር መስመሮች፣ መንገዶችና ከፍተኛ ፍጥነት ያለው የበየነ መረብ ተደራሽነት እንዲሁም የንጹህ ኢነርጂና ግብርና ሁሉንም የእድገትና ቁልፍ ኢንዱስትሪዎችን ለመክፈት የታቀደ ትልቅ ኢኮኖሚ ጎዳና ነው።
በመጨረሻም ርዕሰ አንቀጹ ዩናይትድ ስቴትስና አገዋ በአንድነት ለሁሉም ዕድል በመስጠት የበለጠ ፍትሐዊ የበለጸጉና የተረጋጉ ማህበረሰቦችን በመገንባት ወደፊት ለመግፋት ቁርጠኞች ናቸው ሲል ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮቻችን፣ የማክሰኞ ሐምሌ 23 2016 ዓ.ም የአሜሪካ ድምፅ ዝግጅታችን ይህን ይመስል ነበር። አብራችሁን ስለነበራችሁ በጣም እናመሰግናለን። እያስተናገድኳችሁ አብሬያችሁ ያመሸው ታስማማየ ነው ነበርኩኝ። ከስቱዲዮ ቅንብሩን እየመራ ደግሞ አብሮን ያመሸው ኤልያስ አስማረ ነው። የፕሮግራም ዋና አዘጋጅ ጽዮን ግርማ ነበረች። ከመላው የአሜሪካ ድምፅ አዘጋጆች ጋር አብራችሁ ስለነበራችሁ እያመሰገንኩ በዚሁ እሰናበታለሁ። መልካም ምሽት። Thank you.